ጥያቄን ሰምተዋል ዶክተር ጌታቸው?
አልሰማሁም።
እሺ እሺ። እንግዲህ ጥያቄ ምንድነው? ግንቦት 97 የኢትዮጵያ ህዝብ ለአንድነቱ፣ ለነጻነቱ፣ ለእኩልነቱ ያለውን አሸባሪ መንግስት በአደባባይ የፈነገለበት ወቅት ነበር። እንግዲህ ያንንም አለው ሰሞኛል። ይህንንም ድል ያለው አሸባሪ መንግስት በጠመንጃው በመመካት ስልጣኑን እንደገና ነጥቆ ወስዷል። ይህ ከሆነ ይኸው 2 ዓመት ሆኖቷል። እና በአሁኑ ጊዜ እርሶ ዶክተር ጌታቸው ብሎም ደግሞ በድርጅቶ በኢሃፓ አመለካከት አሁን ያለንበትን የሀገራችንን የፖለቲካ ሁኔታ ብሎም ደግሞ የተቃዋሚውንም ክፍል ህዝባዊ ተቃዋሚ ክፍልም ያለበትን ሁኔታ ቢያብራሩልን የሚል ነው ጥያቄው። እንግዲህ ለእርስዎ ለቃለሁ። አመሰግናለሁ።
መልካም። በመጀመሪያ ሰላምታ ለሁላችሁ፣ እንዲሁም ደግሞ በዚህ ፓልቶክ አማካይነት ከእናንተ ከወንድሞቼና እህቶቼ ጋር ሀሳብ ለመለዋወጥ እንድችል ስለጋበዛችሁኝ፣ እድሉን ስለሰጣችሁኝ ምስጋናዬን አስቀድማለሁ። ከዛ በመለስ እንግዲህ አሁን በአገሪቱ ውስጥ ከግንቦት ምርጫ ከግንቦት 97 ወዲህ ባለው ሁኔታ ላይ እንዲሁ አጠር አድርጌ ምናልባት በተከታታይ ጥያቄዎች ሀሳቦችን እያብራራው ለመሄድ እንድችል ፈነጥቃለሁ። እርግጥ ነው ጥያቄው አሁን እንዳሉት በጉልበት በቀን ዘረፋ የህዝቡን ድምፅ ሰርቆ በህዝብ ምርጫ መንግስትንና ፓርላማውን መረከብ የነበረባቸውን ወደ እስር ቤት አስገብቶ ተሸናፊው የተጠላው እና ወጊድ የተባለው ኃይል ቤተ መንግስት ቁጭ ብሎ ያለበት ሁኔታ ነው። ያንን ምርጫ አስከትሎ የተከሰተው እና ለማንኛውም ኢትዮጵያዊ ደግሞ ግልጽ የሆነው ምናልባት የተስፋ ጭላንጭል ይኖራል ብለው ያስቡ ለነበሩትም በእርግጠኛነት የታየው ይህ መንግስት ለኢትዮጵያ ህዝብ፣ ለአገሪቱ በጠላትነት የቆመ መሆኑንና ስልጣኑን ይዞ ለመቆየት ምንም ለማድረግ ወደኋላ የማይመለስ መሆኑን በአንድ በኩል ሲያረጋግጥ፣ በሌላ በኩል ደግሞ የኢትዮጵያ ህዝብ ከዚህ መንግስት ጋር ምንም የመቻቻል ሁኔታዎችን ሊፈጠርለት በዚህ ሁኔታ እንደማይችል ተገንዝቦ የሚመራውን የሚያታግለውን መሪ ድርጅት እየጠበቀበት ያለበት ሁኔታ ነው ያለው። ከዚህ እንግዲህ ባሻገር ከውስጣዊ ሁኔታም አልፎ በአጎራባች አገሮች በተለይ በሶማሊያ ውስጥ በወሰደው የወረራ ፖሊሲው አገሪቱን፣ ህዝቡን የበለጠ አደጋ ውስጥ እየከተተ ያለበት ምናልባት የዛሬውን ዋሽንግተን ፖስት እንኳ ከተመለከታችሁ ከአሁን ቀደም ከዚህ መንግስት በፊት በአገራችን ታይቶ የማይታወቀው የሃይማኖት ጥላቻና ጠብ እየጋለ የሄደበት ዛሬ ምናልባት ቄስ አሊ ሁሴን እና ሼክ ገብረ እግዚአብሔር ወልደየስ የሚኖሩባት ደሴ ችግር ላይ ወድቃ እንዳለች እና ህዝብ በሃይማኖት ሊተራረድ እየተሰለፈበት ሁኔታን እየፈጠረ መንግስት ነው። እንግዲህ ይህ በፖለቲካው ረገድ ሲሆን ከእለት በእለት ኑሮ ደግሞ በኢኮኖሚው ዛሬ ሌላው ቀርቶ በበዓል ቀናት ህዝቡ በግ አርዶ ዶሮ አርዶ ከቤተሰቡ ጋር አዲሱን ማነው በዓሉን የሚያከብርበት መሆኑ ቀርቶ ሽሮ በእንጀራ ለመብላት ያልቻለበት ከፍተኛ የኢኮኖሚ ድቀት ያለበትና እሱ ራሱ አሁን መቼ ነው 1-2 ቀን ይሆናል አዲስ አዋጅ አውጇል ይባላል። ሻጥረኛው ነጋዴ ብሎ ደርግ እንደዛተው አይነት ለማስመሰል ይሁን ደግሞ በዛ አማካይነት ነጋዴዎችን የማይፈልጋቸውን ለመጉዳት አዲስ አዋጆችን ያስቀመጠበት እንግዲህ በኢኮኖሚው በኩል ያለ ይሄ ነው። እና በማህበራዊ በኩል ሶሻል ሰርቪስስ በምንለው በትምህርት ይሁን በጤና ህዝባችን እንደዚህም እየረገፈ ያለበት ትምህርት ለወጣቶቻችን በሚገባ ደረጃውን ጠብቆ ኳሊቲውን ጠብቆ ሊሰጥ ሊደረስ ያልቻለበት ሁኔታን እንመለከታለን። እንግዲህ እነኚህ ሁሉ ሲዳመሩ የፖለቲካው፣ የኢኮኖሚው፣ የማህበራዊ ሁኔታዎች በሙሉ ሲዳመሩ መንግስት ነኝ ብሎ በተቀመጠው የቲፒኤልኤፍ መንግስትና በኢትዮጵያ ህዝብ መሀል ያለው ልዩነት፣ መራራቅ፣ መቃቃር፣ መጠላላት ከፍተኛ ደረጃ የደረሰበት እንጂ የተሻለበት ሁኔታ አይታይም። እንግዲህ ይህ መንግስት ከውጭም በሚያገኛቸው እርዳታዎቹ ከአሁን ቀደም በተለያዩ መድረኮች ላይ እንደገለጽኳቸው የሀገሪቱን ኢኮኖሚ በመቆጣጠሩ አንጻራዊ ጥንካሬን በህዝቡ ላይ ይዞ ህዝቡን ጨቁኖ አፍኖ የሚገዛበት ሁኔታ ሲኖር ይህን የተከፋ ይህን ለመታገል የፈለገውን ህዝብ ደግሞ መርቶ ወደ ድል ለማብቃት የሚያስችል ድርጅታዊ ዝግጅት በዚህ በኩል አለመኖሩ ተጨምሮ እሱ በኢትዮጵያ ህዝብ ላይ አንግሷል። የሚያሳዝን ነው፣ የሚያሳፍር ነው። በተቃዋሚነት የተሰለፉ ኃይሎቻችን አንድ በአንድነት ለመምጣት ያለመቻላቸው ይህ የኢትዮጵያ ህዝብ ጥያቄ መሆኑን እያወቁ በሌላ በኩል ወደ አንድነት ከመምጣታቸውም አልፎ በራሳቸውም ውስጣዊ አንድነትን ድርጅታዊ ጥንካሬን በየጊዜው እየገነቡ ለመሄድ አለመቻላቸው እና ሊፈከረቁ የሚችሉባቸውን ሁኔታዎች በመጋበዛቸው ትግላችን ላይ ወይም የኢትዮጵያ ህዝብ ትግል ላይ ትልቅ ደንቃራ ሁኔታ ያለበት ነው። ከዚህ ነው እንግዲህ አገር ወዳድ ግለሰቦች፣ ለህዝባችን ቆመናል የሚሉ ድርጅቶች የአገሪቱን ገጥሞ ያለውን ውስብስብ ሁኔታ በመረዳት የግል ጥቅምን፣ የግል ዝናን፣ የቡድን ጥቅምን እና ድርጅታዊ ከለልን በማስወገድ በአንድ ብሔራዊ አጀንዳ ስር እንደ አንድ ህዝብ እንደ አንድ ኃይል ቆመው ይህንን በጋራ ሊያጠፋቸው የተነሳውንም ኃይል ለመቋቋም ለመቻል ማሰብ ያለባቸውም ይመስለኝ። በአጠቃላይ ያለንበትን ሁኔታ እኔም በግሌ ልሁን ድርጅቴ ሀፓም በዚህ አጠቃላይ መንገድ ይመለከተዋል። እና በዚህም አንጻር እንግዲህ ህዝቡ የሚታገልባቸው በርከት ያሉ የትግል ዘዴዎች የሚስተናገዱባቸው ሁለገብ የሚል የትግል መስመሩን ይዞ በሚያመቸው መንገድ በከተማ በገጠር በሰላም በጦር ለመዋጋት ህዝብ እንዲችል እያደረገ እያሰበ ያለበት ሁኔታ ነው ማለት ነው። እኔ የምረዳው እንግዲህ በአጠቃላይ ይህንን ብዬ ምናልባት ታዳሚዎች የበለጠ ለመረዳት በሚፈልጉበት ነጥብ ላይ ጥያቄዎች ቢከተሉ የሚሻል ይመስለኛል። አመሰግናለሁ።
እሺ፣ እናመሰግናለን። ይገባኛል። ጥያቄዎች እንግዲህ የተወሰኑ ካደረግን በኋላ ከታዳሚው እንጠይቃለን። ሌላው ጥያቄ እንግዲህ አሁን የኢትዮጵያን ያለችበትን ሁኔታ ከሶሻል ከፖለቲካልና ከማህበራዊ ከኢኮኖሚው አንጻር አስቀምጠውልናል። ድርጅቶት ኢህአፓ አንዳንድ ጊዜ አንዳንዱ መለኮታዊ የሆነ አነጋገር ይናገራል ይላሉ። ምናልባት ከተመክሮም ሊሆን ይችላል፣ ሊገባኝ አይችልም። ሆኖም ግን በህዳር 1995 ዓመተ ምህረት አንድ የጻፈው በልሳኑ ላይ ያልተገላበጠ ያራል ያልታገለ ሀገሩን ያጣል በሚል ርዕስ ዲሞክራሲያ ህዳር 1995 ላይ አንድ አባባል አለ። ይሄንን አባባል አሁንም ይሰራል ወይ በርሶ እምነት? ይሄው ምንድነው የኢትዮጵያ ህልውና መረጋጋት የወያኔን ስርዓት መወገድ መውደም የግድ ይላል። የነመለስ ዜናዊ ዘረኛ ስርዓት ሆነ አገዛዙ ሞረድ ሞረድ አርጎ ጠጋግኖ ለማስቀጠል ወይም ለማስተናገድ መጣር በሀገርም በህዝብም ላይ ጥፋትን መጋበዝ መሆኑ አያከራክርም። ስርዓቱ የሚለወጥበት ሆነ የሚሻሻልበት ችሎታም ራእይም የለውም ይላል። እንግዲህ ሌላ ያው የምርጫውን አስመልክቶ ነው ከዚህ ጋር አብሮ የሚሆነው የሚደረገው ምርጫ ለመለስ ዝናዊ ቡድን በመጪው ምርጫ ወያኔን ገጥሞ መወዳደር ወይም ማሸነፍ የሚለው መፈክር የህዝብ ሳይሆን ለሽፋን ፈላጊ ወያኔን የሚያገለግለው መሆኑ መታወቅ ያለበት ይሆናል ብሏል። እና እንደ አባባሉም ምርጫው ለአንዳንዶቹ ዲሞክራሲያዊ ምርጫ ተደረገ ተብሎ እሰየው እንዲሉለት፣ ሆኖም ግን ውጤቱ ያው እንደገና ያ የህዝብ ድምጽ መሰረቅና ህዝብ ተጨፍጭፎ ሞር ወደ አሰቃቂ ሁኔታ ላይ አገሪቷን የወሰደበት ሁኔታ ነው። እና የኔ ጥያቄ ይሄ አባባል አሁንም ትክክል ነው ወይ ይላሉ? አመሰግናለሁ።
እሺ፣ መልካም። በ1995 የተጻፈው ዴሞክራሲያ ዛሬን ትክክል ነው። ቲፒኤልኤፍ ስልጣን ላይ እስካለ ድረስ ትክክል ይሆናል። ከአሁን በፊት በተለያዩ ጊዜያት ደጋግሜ ተናግሬ ያለው ቲፒኤልኤፍ ለኢትዮጵያ የመጣው ኢትዮጵያዊ ድርጅት ነኝ ያለበት ጊዜ አልነበረም። ሲነሳ ትግራይን ነጻ ለማውጣት ከዛ ከኢትዮጵያ ነጻ ማውጣት ሳይሆን ከኢትዮጵያ መገንጠል፣ ከዛ ግን ሁኔታው እንደማይቻት የትግራይም ህዝብ የማይቀበለው መሆኑን ሲረዳ፣ ከዛም ሁኔታው አለመቻሉን እንግዲህ ሲረዳ እና ከዚያም ደግሞ ለኢትዮጵያዊነት የሚቆሙት ኃይሎች ጠንከር ብለው ሊቋቋሙ የማይችሉበት በተለይ ደግሞ ከ1984-85 ረሃብ በኋላ ለቲፒኤልኤፍ የተሻለ ዓለም አቀፋዊ ሁኔታዎችን ጭምር ስለመጣለት በአሜሪካ ድጋፍ ብዙ ገንዘብ እየፈሰሰለት በረሃቡ ምክንያት ብዙ ሰዎችን እያስገደደ ወይም እያሞኘ ወደ ሰራዊቱ በተለይ ወጣቱን እያስገባ በሄደበት እና ብዙ ተከታታይ ወታደራዊ ድሎችን ለማግኘት የቻለበት ሁኔታዎችን ሲመለከት ፕሮግራሙንም በዛው መጠን እያሻሻለ ለሽፋን ሊሆነው የሚችለውን ኢህአዴግ የሚባለውን ነገር ፈጥሮ በዛ ውስጥ ግን ያው ወያኔ ሀርነት ህዝብ ትግራይ ወይ ትግራይ ፒፕል ሊበሬሽን ፍሮንት የሚለውን እንደቀጠለ እስከ ዛሬ ድረስ ይገዛል። ሁሉ ጊዜ ኢትዮጵያን ይህ ኃይል የሚመለከተው እኛና እነሱ በሚል ነው። ግን ተቀናቃኝ እስከሌለበት ድረስ የሚገፋውና የሚያስወጣው እስከሌለ ድረስ ኢትዮጵያ ብሎ መግዛትና ከኢትዮጵያ የሚገኙትም በሙሉ የኢኮኖሚ ሪሶርሶችን መበጥበጥ ቡድናዊ ጥቅማቸውንም እያካበቱ ምናልባት መደላደል ሊሆነን ይችላል ብለው በሚገምቱባቸውም አካባቢዎች አድሏዊ የሆኑ የሀብት ድልድሎችን እያደረጉ መቆየትን መርጠዋል። እና ይህን ነገር ለመተግበር የሚፈልገው ከራሱ ጥቅም አንጻር እንጂ ኢትዮጵያን ለማሳደግ የኢትዮጵያን ሕዝብ ለዴሞክራሲያዊ መብቱን የፖለቲካ መብቱን ሰብአዊ መብቱን አስከብሮለት ሁሉን አቀፍ የኢኮኖሚ የፖለቲካ ማህበራዊ እድገቶችን ለማምጣት ፈጽሞ በማሰብ አይደለም። ለራሱ ጥቅም የሚያመች እስከሆነ ድረስ ኢትዮጵያን ለመቸብቸብ ወደኋላ የማይል ኃይል እንደሆነ ከአሁን በፊት በብዙ መንገዶች አይተናል። ዛሬ ኢትዮጵያ ብሔራዊ አንድነቷን ግዛታዊ አንድነቷን ወይም ሉዓላዊነቷን አስከብራ የምትኖር መንግስት ናት የምንለው ሳይሆን ጥገኛ መንግስት ነው። ለባይደን ያደረ ጥገኛ መንግስት ነው በኢትዮጵያ ውስጥ ያለው። እና ኢትዮጵያም ለውጭ ባንክ ሮለርስ ወይም ደግሞ በገንዘብ በዲፕሎማሲ በፖለቲካ ሁሉ ለሚረዱት ሀገሮች ተጠቅም የምትውልናት። አሁን የሚደረገውንም ጦርነት ብትመለከቱ ነገ ኢትዮጵያ ላይ ሁሉ ሁኔታን ያመጣል ተብሎ የተተለመ ሳይሆን እኛን አረብ የነሱን ቡድናቸውን ምን ያህል ይጠቅመናል፣ ምን ያህል ይረዳናል፣ ከዓለም ሀያል መንግስት ጋር እንዴት አቆራይቶን ስልጣን ላይ ያቆየናል በሚል የሌሎችን ጦርነት የማካሄድ ነው። እና ከዚህ አንጻር ይህ የ1995ቱ የዴሞክራሲ ጽሑፍ በጣም ትክክለኛ ያለው አሁንም ትክክል ነው፣ ሁኔታውን ይገልጻል። እንግዲህ ወደ ምርጫው ስንመጣ ምርጫ ዝም ተብሎ ቲፒኤልኤፍ በፈጠረው ህግና ደንብ ቲፒኤልኤፍ ባቋቋመው የምርጫ ኢንስቲትዩሽን አካል ወይም መስሪያ ቤት በኩል ተደርጎ ስልጣን ከፒፒኤልኤፍ እጅ እናወጣለን ብሎ መገመት ቅዠት ነው። ከአሁን በፊት ይመስለኛል በ1998 በዚህ በፈረንጅ ጁን፣ ጁላይ፣ ኦገስት ተከታታይ የኢትዮጵያ ሬጅስተር እትሞች ላይ ወጥተዋል። ሬቮሉሽነሪ ዴሞክራሲ የሚለው ወይም አብዮታዊ ዴሞክራሲ የሚለው የቲፒኤልኤፍ ውስጣዊ ዶክመንት እንዴት እንደሚሰራ እዛ ላይ በግልጽ አስቀምጦታል። ምርጫ ማነው ስልጣንን በምንም አይነት ለመልቀቅ እንደማይችል እና ይዞ የመጡትን አብዮታዊ ዴሞክራሲያዊ ሁኔታን በኢትዮጵያ ውስጥ ለመተግበር ሁል ጊዜ ማሸነፍ እንዳለባቸው፣ ምርጫ የሚጠቀሙት ከዚሁ ከፖለቲካ ጥቅም አንጻር የውጭ ረዳቶቻቸውን ለማስደሰት እና ለማስመሰል ብቻ እንደሚደረግ እንጂ ይላል ስልጣንን ለመጋራት እንደማይሆን እና ይህንን ደግሞ ለማድረግ ይላል ሌሎችን ይላል ከሳቸውንና ኪሳቸውን their pocket and their bellies ይሄን መሙላት ነው ይላል በጉቦ በምን በምን አሁንም እንደ ለማሰባሰብ እንደሚሞክረው በ97ም ሊጠቀምባቸው እንደቻላቸው እና በምርጫ ይሄ መንግስት ስልጣን ይለቃል ብሎ በራሱ ህግና ደንብ መሰረት ማድረግ ወይም በዛ መተማመን ትክክል አይደለም፣ ህዝብን ማዘናጋት ይሆናል። ነገር ግን የምርጫ ፖለቲካን ደግሞ ለሌላ ነገር ለመጠቀም ይቻላል። ይሄንን ከመጀመሪያውኑ ግልጽ ሆኖ ምንድነው የምርጫ ከተባለ እሺ እኛ ለምርጫ ዝግጁ ነን ግን ምርጫን ለማድረግ የሚያስፈልጉ ሁኔታዎች አሉ። ፌር ኤንድ ፍሪ ነፃና ርትዓዊ የሆነ ምርጫን ለማድረግ መሟላት ያለባቸው ሁኔታዎች አሉ። እነኚህ 1, 2, 3, 4 እየተባለ ያሉት መዘርዘር ያለባቸው ሁኔታዎች ተዘርዝረው ይሄንን ባለፈው በምርጫ 97 ጊዜ ህብረት በትክክል አድርጎታል። ካቀረቧቸው ብዙ ዲማንዶችን ወይም የሚደምር ፕሪኮንዲሽንስ ምርጫ ከመደረጉ በፊት መሟላት ያለባቸውን ሁኔታዎች ማስቀመጥና እነሱ መሟላት እንዳለባቸው መታገል ነው። ምርጫን እንደ ህዝብ የማሰባሰቢያ ወይም የትግል መሳሪያ ለመጠቀም ይቻላል፣ ትክክለኛ አመራር እስካለው ድረስ ማለት ነው። ለምርጫ እኛ በሰላም መንግስታዊ ለውጥን ማድረግ የተመረጠ ነው ብለን እናምናለን፣ ለዛ ዝግጁ ነን እና ስለዚህ እነኚህ ሁኔታዎች ይሟሉ ብሎ ህዝብ ለእነኛ ሁኔታዎች እንዲታገል ያው የህዝብን ማነሳሻ ወይም ህዝብን በዛ ዙሪያ የማሰባሰቢያ ሞቢላይዝ የማድረጊያ ስትራቴጂ ለመጠቀም ይቻላል። በዚህም ነው ህብረት እንግዲህ ህብረቱ ውስጥ አባል የሆነው ኢህአፓ ባለፈው የምርጫ ሁኔታ ፖለቲክስ ውስጥ ሲጫወት የነበረው። ግን እነኚህ ሁኔታዎች ሳይሟሉ ምርጫ ተደርጎ ያው የተጭበረበረ የተቀማ እንደሚሆን ቀደም ተብሎ የታወቀ ነው። ያ ሆኗል እንግዲህ ከዚህ ወዳ የሚያሳስትም ሊሆን አይችልም። ዋናው ነገር ምንድን ነው? ለዚህ መንግስት አንዱ የሀይል ሚዛኑ ሊያገለግለው የቻለው የውጭ መንግስታት እርዳታ ነው። የውጭ መንግስቶች የፖለቲካ የዲፕሎማሲያዊ ድጋፎች ናቸው እና ለተቃዋሚውን ሀይል እንደ ጦረኛ አሁን ደግሞ ካልፈለጋቸው እንደ ሽብርተኛ ሁሉ እየቆጠሩ ለማየት ስለሚፈልጉ ይሄን የቲፒኤልኤፍንም ጩኸት ለመቀማት የሚቻለው በሰላም ላይ በሰላም ትግል በሰላም የስልጣን ሽግግር ላይ የሚሰጡ ሀሳቦችና ትንተናዎች ግልጽና ቀጥተኛ መሆናቸው ነው። ስለዚህ የሚደረገውን ህዝባዊ ትግል ህዝባዊ አመፅ ጀስቲፋይ ለማድረግ ወይም ለማጠየቅ እና ህጋዊነትን የሞራል ድጋፍን ለዚህም ለማስገኘት በምርጫ በሰላማዊ ምርጫ ላይ እንቅፋት የሚሆነው ራሱ መንግስት እንደሆነ ማሳየት እንጂ ለዛ ዝግጁነቱ እንዳለ ግን ይህም ማድረግ ማለት ደግሞ የራስን ዝግጅት ጣል አድርጎ በዛ ብቻ ተማምኖ ለዛ ለመቆም ማለት እንዳልሆነ መታወቅ ያለበት ይመስለኛል። ስለዚህ የምርጫ ፖለቲካን ሰላማዊ ትግል ለሚለው የፖለቲካ እንቅስቃሴ እንደ ሞቢላይዚንግ የማሰባሰቢያ መፈክር ለመጠቀም ይቻላል አምናለሁ።
እሺ፣ አመሰግናለሁ። ምናልባት አሁን እቺ ወደ መጨረሻ የጠየቀሷትን ነገር እንደገና እንዲያብራሩልኝ ይፈልጋለሁ። ይኸው ምንድን ነው ኢህአፓ እንግዲህ ያለውን አጠቃላይ የሀገራችንን የፖለቲካ ሁኔታ ከገመገመ በኋላ መደረግ ያለበት ትግል ሁለገብ ትግል ነው ብሎ ያምናል። እንደዚሁም አሁን ኢህአፓ አባል የሆነበት ህብረቱ በቅርቡ ባደረገው አስቸኳይ ስብሰባ ላይ ከወሰናቸው ውሳኔዎች አንዱ ትግሉ ሁለገብ ትግል መሆን አለበት ይላል። እስቲ ባኮ ሁለገብ ትግል ማለት ምን ማለት እንደሆነ እንዴት ሊካሄድ እንደሚችል ትንሽ ማብራሪያ ቢሰጡን አመሰግናለሁ።
መልካም። ሁለገብ ትግል ማለት ባለ ብዙ መልክ ትግል ማለት ነው። ይሄ ማለት ትግል ሊወስዳቸው የሚችላቸው መልኮች እንደየ ሁኔታው እንደየ አገሩ የሚለያዩ ቢሆኑም ማንኛውንም የትግል ስልት ከጠረጴዛ ላይ አያነሳም ማለት ነው። ሁኔታ ከተመቻቸ፣ ሰብአዊ መብትና የፖለቲካ መብቶች ከተመቻቸው፣ የፖለቲካ ድርጅቶች ህጋዊነታቸው ተጠብቆላቸው ለማሰባሰብ ለማደራጀት እና ለመቀስቀስ እስከቻሉ ድረስ ሰላማዊ ትግልን ያደርጋሉ ማለት ነው በአንድ በኩል። በሌላ በኩል ደግሞ ህጋዊነታቸው ከተቀማ፣ በፖለቲካ አመለካከታቸው የሚታሰሩ የሚገደሉ ከሆነ፣ በሀገሪቱ ውስጥ ለመንቀሳቀስ የማይችሉባቸው ሁኔታዎች ከበዙባቸው፣ የግድ የፖለቲካ ማንነታቸውን ወይም የፖለቲካ ስብዕናቸውን ድርጅትነታቸውን ለማረጋገጥ የሚያመቻቸውን የመሳሪያ አመስ ጭምር ያደርጋሉ ማለት ነው። ግልጽ መሆን ያለበት ነገር ማንኛውም ድርጅት ከዛም ብሎ ያን ድርጅት የሚከላከሉ ወይም በዛ ድርጅት ውስጥ የሚሰለፉ ሰዎች ተነስተው ዝም ብለው በየዱሩ እየተንከራተቱ ለመግደልና ለመሞት የሚፈልጉ አይደሉም። ሰው ለመሞት የሚፈልግ የለም። ይህን ለማድረግ የሚገደደው ሲገፋ ነው። ሲገፋ አትችልም፣ አላውቅህም፣ አይገባህም ሲባል ነው። መሞቴ ካልቀረ እንደ ሰው ልሙት ብሎ እንግዲህ መሳሪያ ለማንሳት ይገደዳል ማለት ነው። ስለዚህ ይህ ኢህአፓም አባል የሆነበት ህብረት ሁለገብ ትግል በሚልበት ጊዜ፣ በአንድ ጊዜ ይሁን በሁሉም ጊዜ፣ እነኝን የተለያዩትን የትግል ስልቶች ጎን ለጎን ያስኬዳቸዋል ማለት ነው። እና ዛሬ ባለው ሁኔታ ህብረት አባል የሆነው ኢህአፓ በህጋዊነት ኢትዮጵያ ውስጥ ሊንቀሳቀስ አለመቻሉ ግልጽ ነው። እንዴት ያደርጋል? እንዴት ማድረግ አለበት? እንግዲህ ስንመለከተው በአንድ በኩል የቲፒኤልኤፍ ድርጅት በሰላም ስልጣን የማይሰጥ ከሆነ፣ በዛ የማያምን ከሆነ፣ ለዛ የማይዘጋጅ እስከሆነ ድረስ በሌላ በኩል ደግሞ ከገባበት ጊዜ ጀምሮ ያው ከመግባቱም በፊት ከኢሃፓ ጋር ያለው ግንኙነት የጦርነት ግንኙነት ነው። ከገባም ጀምሮ እንዳይገባ የወሰነበት አንዱ እና ብቸኛው ድርጅት ኢሃፓ ብቻ ነው። እና አሁንም ለማንኛውም ድርጅት እንኳን ቢፈቅድ ለኢሃፓ እንደማይፈቅድ ግልጽ ነው። ስለዚህ ኢሃፓ በድርጅትነቱ ለኢትዮጵያ ሕዝብ የገባው ቃል ለመፈጸም የሚችለው በራሱ እንግዲህ ሊያደርገው በሚችል የራሱን ድርጅታዊ ምንነት ሊያስከብር በሚችል መንገድ ነው ብዬ አምናለሁ። ይህ እንግዲህ የመሳሪያ አመፅን የሚጠቀልል ይመስለኛል። እንግዲህ በአንድ በኩል ይሄንን ሲያደርግ፣ በሌላ በኩልስ ደግሞ ይሄ ሁለገብ ብሎ አይደለም ሰላማዊ ትግል የዲፕሎማሲ ትግል በውስጥና በውጭ ሊያደርጋቸው የሚችላቸውን ሁሉ ደግሞ ያደርጋል። ቅድም እንደጠቀስኩት ነው ይሄ ስልጣን ላይ ያለው ቲፒኤልኤፍ ብዙ ድጋፎችን የሚያገኘው ከውጭዎች ነው። ዛሬ የኢትዮጵያ ወገኖች የውጭ መንግስቶችን እርዳታዎችን እንኳን ድጋፍ፣ የፖለቲካ ድጋፍ ሌላው ቀርቶ የፖለቲካ ድጋፎችን አግኝተው ይሄ መንግስት ላይ ጫና እንዲደረግ እያደረጉ አይደለም። ስለዚህ ምን ማድረግ አለባቸው? ምንም እስካልጎዳቸው ድረስ፣ ምንም ከዋናው የትግል መስመራቸው እስካላስወጣቸው ድረስ፣ የዲፕሎማሲ ትግል ላይ በጣም ተገፍተው ጫፍ ላይ በሆኑባቸው ሁኔታዎች ላይ በሚችሏቸው መንገዶች አርቲኩሌት እየተደረጉ የእነሱ የድርጅቶቹ አሁን በዚህ ፓርቲኩለር ሁኔታ ደግሞ የኢሃፓም በግልጽ ለውጭ የወያኔ የቲፒኤልኤፍ ደጋፊዎች ሊነገር ይገባል ብዬ አምናለሁ። እና የዲፕሎማሲ ትግሉን ዛሬ አይደለም የጀመርነው። ቲፒኤልኤፍ ከገባበት ጊዜ ጀምሮ ሲደረግ የነበረ ነው። ዲሲ ያለው ቢሮችን ከስቴት ዲፓርትመንት ጋር ቀጥታ ግንኙነቶችን አሉት። በካናዳ ባሉት የድርጅቱ አባላት አማካኝነት በተለያዩ ጊዜ የኢሃፓ መሪዎች የካናዳን የውጭ ሚኒስትሪን ያነጋገሩባቸው ሁኔታዎች አሉ። ምናልባት በአውሮፓ ሀገሮችም እንደዚሁ ሳይካሄዱ የቀሩ አይመስለኝም። አንድ ይሄ ነው። ከዛ ሌላ በህብረት በኩልም ብዙ ጊዜ ከካርተር ከሚስተር ጂሚ ካርተር ጀምሮ ሴኔተር ጆንስተንን ጨምሮ ከዛ በስቴት ዲፓርትመንት በኩል ሁሉ እነኚህ ሁሉ ግንኙነቶች ሲደረጉ ነበሩ። እና በዲፕሎማሲ በኩል የሚደረገው ትግል በሰከነ በአማረ ቋንቋ መጠናከር ያለበት ነው ብዬ አምናለሁ። ዲፕሎማሲ ሁኔታው በተገኘባቸው ጊዜዎች ማለት ነው። አሁን ለምሳሌ በቅርብ ካናዳ ላይ ኦታዋ እንደተደረገው የጠረጴዛ ዙሪያ ክብ የሚደረጉ የክራውን ቴብል የሚባለው እና በእንደዚህ አይነት መንገዶች እንግዲህ በተለያዩ የሚደረግ ማለት ነው። ዋናው ነገር ትግሉ ከመፈክር ማለፍ አለበት። አገሪቱ ከባድ ከባድ ሁኔታ ላይ ናት። ኢትዮጵያ ጥሩ አበቃል አፋችን ለምዶ ሊሆን ይችላል። ኢትዮጵያን እንደምናውቃት ላትቆይ እንችላለች፣ በእንደዛ ላናያት እንችላለን የሚባል ነበር። ዛሬ ግን ይህ በእርግጠኝነት የመጣ ሁኔታ ይመስለኛል። በጠላት የምትከበብበት ከውስጥ ደግሞ ለብዙ ጊዜ ሊጎዳ የሚችል አዲስ ቅራኔ በተለይ የሃይማኖት ቅራኔ እየተፋፋምበት ያለበት ሁኔታ ያለ ይመስለኛል። በእነኚህ ሁሉ ምክንያት ድርጅቶች የሚከተሏቸውን የሰላም የአመፅ ትግሎችን ለይተው ማወቅና ለማካሄድ መቻል ያለባቸው ይመስለኛል። በዚህ ረገድ ኢሃፓ ግልጽ ነው ብዬ አምናለሁ።
እሺ፣ በጣም አመሰግናለሁ። እንግዲህ የሚቀጥለውን ጥያቄ ለአቶ ሰውየው እለቃለሁ። አቶ ሰውየው ማይኩን ያዘው ፕሊዝ።
እሺ ዶክተር ጌታቸው እንኳን ወደ አሲምባ የውይይት መድረክ መጡልን በጣም አድርገን እናመሰግናለን የኔ ጥያቄ በካናዳ ኦቶዋ ባለፈው ሳምንት ያሲምባ የውይይት መድረክም የተሳተፈበት በቅዳሜ ዕለት ግን ከዛ በፊት አርብ ዕለት ስብሰባ እንደነበረም ተረድተናል ያን በሚመለከት ነው በመጀመሪያ የካናዳ ሶሴፕ እንደዚሁም ደግሞ መስፍን ለአሲምባ የውይይት መድረክ በቀጥታ በስብሰባው ላይ እንዲሳተፍ ስለረዱን ከፍተኛ ምስጋና እናቀርባለን። ከዚህም በተረፈ ደግሞ ሶሴፕ በአጠቃላይ በዓለም አቀፍ ደረጃ በኢትዮጵያ ውስጥ ደብዛቸው የጠፉ እስረኞችን በተለይም የኢህአፓ እስረኞችና ሌሎች እንዳይታወቁ የተደረጉ ያሉም የተቃዋሚ ድርጅቶችም እንኳን የማይነኩት አይነት ሁኔታ የተፈጠረበትን ያንን በዓለም ደረጃ በማቅረብ ስለሚያቀርቡልን ከፍተኛ ምስጋና ደግሜ ማቅረብ ፈልጋለሁ። ከዚህ በተረፈ የምጠይቀው ጥያቄ ምንድነው? የጠረጴዛው ዙሪያ ስብሰባ በካናዳ የተደረገው በመጀመሪያ ስብሰባው በማን ተጠራ? የስብሰባው ዓላማ ምን ነበር ይላሉ? በቦታው ምን አይነት ድርጅቶች ግለሰቦች ተገኙ? እርሶስ በቦታው የተገኙት በግሎ ተጠርተው ነው ወይስ በድርጅት እንደ ድርጅት በኢሃፓ ተጠርተው ነው? ከዚህም ደግሞ ሌሎች ጥያቄዎች አሉኝ። እግዚአብሔር ይስጥልኝ።
በጣም አመሰግናለሁ ለዚህ ጥያቄ። በእርግጥ ያ ሜይ አምስት በኦታዋ ከተማ በተደረገው ስብሰባ ላይ ያሲምባ ፓልቶክ የዛ ተባባሪ በመሆን ወንድሞቻችን እህቶቻችን የተለየ ቦታ ከዛ ውጭ ያሉት ለመሳተፍ እንዲችሉ ለመስማት እንዲችሉ በማድረጋቸው ሪሊ ከልብ ያመሰግናቸዋለሁ። እና ደግሞ ያንንም ሁኔታ እንዲቻል ያደረጉትን የኦታዋ የኢሃፓ አባላትን ከልቤ አመሰግናቸዋለሁ ላደረጉት ታላቅ ዝግጅት ምስጋናዬን እና ክብሬን እገልጥላቸዋለሁ። ከዛ ደግሞ በማለፍ ይሄ የጠረጴዛ ዙሪያ ውይይት እንዲደረግ ከፍተኛው ሚና የተጫወተውን ሶሴፕ ካናዳን ከልቤ አመሰግናለሁ ያለኝን ክብር እገልጻለሁ። ይህ እንዲህ ሆኖ እያለ እንዲሁ አሁን ለታዳሚዎች እንዲረዳ በዛ ፖለቲካል ራይትስ ኢን ኢትዮጵያ ራውንድ ቴብል በተባለው ሜይ አራት በተደረገው ስብሰባ ላይ የግለሰቦችን ሳልጠራ እነሱ የወከሏቸውን ኢንስቲትዩሽንስ ወይም ተቋሞችን እንዲሁ ከብዙዎቹ ጥቂቶቹን ልንገራችሁ። ኢንተርናሽናል ዲቨሎፕመንት ሪሰርች ሴንተር፣ ካናዲያን ፒስ ቢልዲንግ ኮኦርዲኔቲንግ ኮሚቴ፣ ፓርላሜንታሪ ሴንተር፣ ኢትዮጵያን ካናዲያን ሲቲዝንስ ሊግ, Ethiopian Community Association, Oxfam Canada, Carleton University, Foundation for International Training, Amnesty International, CARE Canada, Department of Foreign Affairs and International Trade, ya Canada Mangust, Canadian Bar Association, World Vision Canada, CHS Partners in Rural Development, Canadian International Development Agency, ya Canada Mangust Biro Maratna, እና በጣም ብዙ እንግዲህ አሉ እንደዚህ አይነት የተሳተፉበት ነው። እና በአንድ በኩል ከወሰደው የካናዳ መንግስት ሶስት ክፍሎች ከዛ ኤንጂኦስ በምንላቸው የሰብአዊ መብት ድርጅቶች በአንድ በኩል የእርዳታ ስርጭ ድርጅቶች በሌላ በኩል እና ከዛ ደግሞ በኢትዮጵያ ጉዳይ ኢንተረስት አለን የሚሉ የተለያዩ የፖለቲካል ራይትስ ግሩፕስ የነበሩበት ስብሰባ ነው። የተጋበዙበት በአዳማጭነት እና እንዲሁም በተሳታፊነት እና እዚህ ላይ እንግዲህ እኔ አንዱ ተሳታፊ ነበርኩኝ። እዛ እንዴት ተሳተፍኩ በሚለው እኔ የተጠራሁት ወይም የተጋበዝኩት በግሌ ነው እንጂ ኢያፓን በመወከል አይደለም። ይሄው ስብሰባ ያዘጋጀው በዋናነት በሶሴፕ ካናዳ ድጋፍ ይመስለኛል፣ ካናዲያን ፒስ ቢልዲንግ ካውንስል የሚባል ከ75 በላይ የሂውማን ራይትስ እና የእርዳታ ሰጪ ድርጅቶች የተሰባሰቡበት ነው። እና ዋናው የስብሰባው ዓላማ ምንድን ነው ለሚለው፣ በኢትዮጵያ ውስጥ የሰብአዊ መብት፣ የዴሞክራሲያዊ መብት ፖለቲካል ራይትስ የፖለቲካ መብቶች በሙሉ ያለ አግባብ ተጥሰው ህዝብ ከፍተኛ ጭቆና ደርሶበት ያለባት አገር ስለሆነች፣ ከዚህ ይህን ሁኔታ ለመቀየር ሰላማዊ በሆነ መንገድ ሊመጡ የሚችሉ ለውጦችን ለማድረግ ምን ይቻላል እስቲ ሀሳቦችን መሰብሰብ የሚል ነው። ስለዚህ የፖለቲካ ድርጅቶች እና መንግስት የኢትዮጵያ ብለው እንግዲህ እዛ ያለው ኤምባሲ ጭምር እንዳይሳተፉ የተወሰነበት ነው። የኢትዮጵያ የፖለቲካ ድርጅቶች አንዳቸው አልተጠሩም። የተጠራ ነው በተቃዋሚ ጎራ ውስጥ ልንቆጠር የምንችለው እኔ፣ ፕሮፌሰር ማሞ ሙጬ እና ፕሮፌሰር ጳውሎስ ሚልኪያስ ነን። እንግዲህ የኔን እዛ መሄድ ኢህአፓ አመራር ኮሚቴ ያውቋል? አዎ ያውቋል፣ ከሶስት ወር በፊት ጀምሮ ያውቋል። እንዲያውም በእኔ እዛ መሄድ ምክንያት የሚሰሩ አንዳንድ ስራዎች በአንድ ሳምንት ተላልፈዋል ለማወቅ ማለት ነው። እና ግን ሄጄ እዛ እንድወክል ምንም አጀንዳም አልነበረም። ይሄ ነው። እኔ ይሄ ብቻ አይደለም፣ በተለያዩ መድረኮች ላይ በግሌ ተጋብዤ የሄድኩባቸው ከዚህ ከአሜሪካ ከካናዳ ውጪም አሉ። ለምሳሌ በዚህ በኢትዮጵያ እና የኤርትሪያ የወሰን ግጭቱና ውሳኔው ይሄ የዓለም አቀፍ ፍርድ ቤት ያሳለፈውን ውሳኔ ስለመተግበር ኖርዌይ ኦስሎ ውስጥ በተደረገው ሁሉ ተጋብዤ ሄጃለሁ። እነኛን ነገሮች ያው ፓርቲው ያውቀዋል። ግን ምንም የፓርቲ ፖሊሲ እንደዚህ ነው ተብሎ ምክንያቱም ፓርቲው አይደለም የተጠራው ለማለት ነው። እና ይሄ እንግዲህ በአጠቃላይ ጥያቄውን የሚመልስ ይመስለኛል። እና ምንድን ናቸው ውይይቶቹ በሚባልበት ጊዜ ያው አቶ ክንፈ ማነው ፕሮፌሰር ዶክተር ክንፌም ይባላሉ መሰለኝ። ከዛ ያው አሁን በግል ሙያተኝነት ወይንም ደግሞ ኢትዮጵያን ኢንተርናሽናል ኢንስቲትዩት ፎር ፒስ ኤንድ ዲቨሎፕመንት የሚለውን አቋቁመው ግን የወያኔ የቲፒኤልኤፍ የውጭ ጉዳይ ፖሊሲ አማካሪነት የሚሰሩ ግለሰብ ናቸው። ግን እዛ ላይ መጥተው ያንኑ የወያኔ መንግስት ፖሊሲዎችን ገለጻዎችን ነው ሲሰብኩ የነበረው። በዚህ ረገድ በዚህ በኩል ግን ምንም እኛ እንኳ ተነጋግረን ይሄን ባይሆንም የተዘጋጀንባቸው ርዕሶችም የተለያዩ ቢሆኑም በጥያቄና መልስ እና በዲስከሽኑ ጊዜ በውይይቱ ጊዜ በተለይ በሶስታችን መሀል ጥሩ መተባበር የነበረበት እንዲያውም ማን ነው ፕሮፌሰር ክንፈ ደንግጦ የተንቀጠቀጠበት እና ጉባኤውን አዘጋጆች ፈርተው የነበረበት ስብሰባው ሊያልቅ የነበረበት ስለነበረ ሎቢ ነው የተደረገው። ባካችሁ እንደዚህ ኃይለኛ ግጭቶች ወይም ክርክሮች እንዳይደረጉ በዚህ በኩል ተብሎ እና ጥሩ መተባበር ጥሩ የሪባታል በተለይ በዛ በኩል የሚመጣውን ፕሮፓጋንዳ ለመምታት እና በኦፖዚሽኑ በኩል ያሉትን በተቃዋሚ በኩል ያሉትን ለመግለጽ ሰፊ እድል የተገኘበት ነበር እና ፓርቲኩለር ጥያቄዎች በዚህ ላይ ካሉ መልካም ነው እና በነገራችን ላይ የካናዳ ያለው የቲፒኤልኤፍ መንግስት ኤምባሲ ለመግባት ጠይቆ እሱ ራሱ እንኳ ተከልክሏል። ይሄ ነው ድርጅቶች ሊሳተፉ የማይችሉበት ግን በግለሰብ ደረጃ ሰዎች የተጠሩበት ነው የነበረው። ሌሎች በሌሎች ነጥቦች የተከታታይ ጥያቄዎች አሉ ስላሉ ለዛ እድል በመስጠት ነው አሁን እዚህ ላይ ማቆመው።
እሺ፣ በጣም በጣም እናመሰግናለን። ነገሮች እንደዚህ ግልጽ ሲሆኑ ጥሩ ነው። ምክንያቱም ብዙ ጊዜ ይሄ ስፔኩሌሽን ወይም ፕሪ ምንድነው ይባላል፣ አስቀድሞ የተያዘን አመለካከት ያልተባለን ነገር ያልተደረጉ ነገሮችን አውጥተን ከምንገልጻቸው እና ችግሮች ከምንፈጠር እንደዚሁ በትክክል ተጠይቀው መልስ ብናገኝ ደስተኛ ነን። እንግዲህ አሁንም መድረኩን ለአቶ ሰውየው እለቃለሁ። ምክንያቱም ያ ስብሰባ ድርጅቶችም ከተጠሩ ሊገቡበት ወይም ተጠርተው ሊገቡበት የሚችሉ መስሎ ነው አንዳንዶቻችን የተረዳ ነው። እና እንግዲህ ማይኩን ለአቶ ሰውየው እለቃለሁኝ። አቶ ሰውየው
እሺ፣ በጣም እግዚአብሔር ይስጥልኝ። በእርግጥ ኢህአፓ በዲፕሎማሲው የዓለም ዳንስ ውስጥ መሳተፍ መጀመሩ እኔ በግሌ የሚያስደስተኝ ነው። እስካሁንም ደግሞ እንደተሳተፈ እንደሚሳተፍም ነው ያስቀመጡልኝ። ለእንደነዚህ አይነት ኢንፎርሜሽን እንኳን ምናልባት ግልጽ የሆነ ነገር ማየው ነገር ስለሌለ ነው። ለምሳሌ አሁን አንዳንድ ኢትዮጵያውያን በግልም ይሆኑ ወይም በሌሎች እንደ ኤችአር አይነቱ ውስጥ የመሳሰሉት ውስጥ ሲሳተፉ እናያለን። እና ኢህአፓ ምናልባት ከህብረቱ ጋር በሚያደርገውም ሊሆን ይችላል የዲፕሎማሲ ዳንስ መጀመሩ የተገባም ነው። ሁለገብም የተባለ ትግል ስላለ ከዛ ጋርም ተያይዞ ሊጠቅም ይችላል። የአሁኑም እንግዲህ በዚህ ስብሰባ ላይ እርስዎ በእርግጥ በግልም ቢጠሩ እንደ አንዱ የኢህአፓ የዲፕሎማሲ ዳንስ ያስመዘገቡት ነጥብ ለምሳሌ እንደውም በዚያን ቀን በስብሰባው እኛ ማሲምባ በተሰበሰበበት ጊዜ ስለ እስረኞችም ጠይቄ ነበረ ሶሴፕ አቅርቦ እንደሆነ እና እንደነዚህ አይነት ነገሮችን ግልጽ በሆነ አይነት መንገድ የተገኘበት ሁኔታ ካለ፣ ሌላ ደግሞ እንግዲህ ሌሎችም የሚጠይቁ ሰዎች ስላሉ እነዚህን የተመሳሰሉ ለእነሱ ለቅና ቀጠል ብዬ ደግሞ ወደ ሌሎች እንትን አደርጋለሁ። ግን በአጠቃላይ በእርሶ በኩል እንግዲህ ያው እንደ ኢህአፓ መሪነት በእርግጥ እንደ ኢህአፓ አልተጠሩም፣ ያ ደግሞ በአእምሮ ውስጥ እንደሚኖር ይገባኛል። በዛ ቦታ ላይ ላለው የዲፕሎማሲ ዳንስ ዲፕሎማሲያዊ በሆነ አይነት መንገድ አስተላልፍ ያለሁ ብለው የሚሉት መልእክት እግዜር ይስጥልኝ።
ባለፈውም ቅዳሜ ኦታዋ ላይ በተደረገውም የፓልፖክ ጥያቄዎች ላይ እንደነኚህ አይነት ጥያቄዎች ቢጠየቁ ኖሮ የቀረቡት ወረቀቶች ተነበው ወይም ታውቀው ቢባል ኖሮ ብዙ የተሻለ ይሆን ነበር። ይሄ መልካም ጥያቄ ነው። እኔ በግሌ ሄድኩ ልበል እንጂ በአንድም ጊዜ የኢህአፓን የህብረትን እና ከዛም ከፍ ብሎም ደግሞ የተቃዋሚው ክፍል አቋሞች የረሱ አቋሞችን ላለማንጸባረቅ ከፍተኛ ጥረት አድርጌያለሁ። በአንድ በኩል ይሄ የተደረገው የግንቦቱ ምርጫ መሰረቁን ይሄ ምርጫ ከዛ የተገኘው ነገር ደግሞ የወደፊቱን ሁኔታ ምንም ተስፋ ሊሰጠን እንደማይችል፣ ከዚህ ቀጥሎ ይሄ መንግስት በሰላም ለወደፊት ሁኔታዎችን እንደማያመቻች ስል ሳይፈልግ እውነተኛ ምርጫዎች ከወደፊትም በዚህ መንግስት ስር ሊደረጉ ለመቻላቸው ምንም ማረጋገጫ አለመኖራቸውን እነኚህን በጽሁፌ ላይ በተለያዩ ድረገጾች ወጥቷል። አሁን ኢትዮ ኤክስቼንጅ ላይ ወጥቷል፣ ደብተራው ላይ ወጥቷል፣ ኢዲኤን ላይ ወጥቷል። የምትገነዘቡ ይመስለኛል። ካስፈለጉም በተለያዩ ቦታዎች በእርግጥ በዲፕሎማሲያዊ ቋንቋዎች ያልኳቸውን እንዲሁ ጥቂቶቹን ለመንካት ለምሳሌ the fact that the ruling party has not even contemplated the release of the unjustly jailed political leaders, journalists and civic leaders, despite requests from friends and foes, does not give hope for political future of our country. Is parliamentary democracy working in Ethiopia? The Milo line. Ndibiye Agrabiala. At times, government officials, but mostly the government's foreign supporters, try to explain away and justify the lack of competitive politics in Ethiopia as a baby step of democratization. And as such, which will bear fruit sometimes in the future with time. This temporal explanation would have made sense had a mechanism for gradual progression been in place. However, as we have seen it above, the promise of May 20, 2005 was rudely and violently thwarted by none other than the government in power. Actually, the promise of May 2005 is the exception. It was an exception to the modus operandi or how the EPRDF does business. Since coming to power, almost two decades ago, the ruling party has abhorred, or disliked, independent and popular political parties, some like the Ethiopian People's Revolutionary Party, EPRP, and later the Oromo Liberation Front. It's very doubtful if the ruling party accepts the concept of partnership between various political organizations and the government. For parliamentary democracy to properly function in our country, first and foremost, the government has to show good faith efforts to accept opposition parties and others as partners in the political and socio-economic development of the country. The political parties henceforth banned must be unbanned and legally operate in the country. The jailed leaders must be unconditionally released and allowed to start to rebuild their political parties. And genuine preparation has to commence to prepare in earnest for contesting in 2010. Nenyu hullu yemiyasayut ihe mengist salamin besalamawi menged lelochin yemikabal alamahunun yewedefitu lai ምንም ተስፋ ሊሰጠን የማይችል ብዙ ተስፋ በዛ ላይ የማንጥል መሆናችን እንደገና ምርጫ መስረቁን እንኳን አያቆምም ይሄ መንግስት ይላል። ስለዚህ ወደፊትም የሚኖረው ግንኙነት ከሃርደንድ ፖዚሽን ወይ ከጠነከረ እና ከተራራቀ ከተጠላላ ግንኙነት ነው የሚል ነው እንግዲህ ወረቀቴ የሚያቀርበው። አንድ ይሄ በዲፕሎማሲያዊ ቋንቋዎች ናቸው፣ ግን በጽሁፍ ለእነሱም የቀረበ ነው። ከዛ ሁሉ በላይ እኔም ደስ ያለኝ በቦታው ላይ የነበሩት ኢትዮጵያኖችም ደስ ያላቸው፣ በዚህም ዝግጅት ትልቁ ሚናም የተጫወቱት የሶሴት ካናዳ አባላት ምንድን ነው ያ ራውንድ ቴብል በመጨረሻ ያ ሁሉ ቅድም የጠቀስኩላችሁ ድርጅቶች እና ኢንስቲትዩሽኖች በሙሉ በጋራ አዳፕት ያደረጉት ሬኮመንዴሽን በሙሉ ለውጭ መንግስቶች እና ለቲፒኤልኤፍ መንግስት እንደ ሬኮመንዴሽን የወሰዱት በዚህ እኔ ባቀረብኩት ወረቀት ላይ የተመሰረተ ከዛ ደግሞ በህግ ሊገል ሪፎርም በሚለው በኩል ፕሮፌሰር አልሃይደ ማርያም ባቀረቧቸው ላይ ነው። እነኚህ ባይሆኑ እኛ ባንኖር ኖሮ ምን ነበር የሚሆነው? የሚሆነው ምናልባት በእርግጥ የፕሮፌሰር ጳውሎስ ወረቀት ይመርጫው እንዴት እንደተሰረቀ ይሄን መንግስት እንዴት መጥፎ እንደሆነ የሚያሳይ ነው። ሬኮመንዴሽን የለም፣ እሱንም በጽሁፍ ላይ አይታችኋል ይመስለኛል። ሊሆን የሚችለው የነበረው የማን ነው? የክንፈ አብርሃም ነበር የሚሆነው። የክንፈ አብርሃም ያው የፈረንጆች ደጋፊዎችን አብረው እያሰማመሩለት አንዱ ለሶስት ተብሎ ባለበት እንዲቀጥል የሚል ነበር የሚሆነው እና እዛ ላይ ሶስታችንም እውነትን ለምን መናገር ያስፈልጋል ሶስታችንም ሶሴት ደግሞ ተጨምሮበት ሌሎች ታግለናል። አሁን ለምሳሌ ከቀረበው ሬኮመንዴሽን ውስጥ የሚለው ምንድን ነው? ይሄ መለወጥ አለባቸው ከተባለው ሊጋላይዜሽን ኦፍ ባንድ ፖለቲካል ፓርቲስ ቱ ስታርት ሊጋሊ ኦፕሬቲንግ ኢን ዴር ካንትሪ የሚለው የካናዳው የውጭ ጉዳይ ኃላፊ ተከራከሩ ነበር በዛ ላይ። ይሄ እንዴት አድርጎ መሳሪያ ያነሳውን አሉ። እንግዲህ የኔን ኢህአፓነት አውቀዋል እና ኢህአፓ ለማለት አልፈለጉም። በመሳሪያም ያነሱትን ወይም እንደዛ የሚሉትን ለምሳሌ ኦኤልኤፍን እንዴት እዚህ ውስጥ ለመጨመር ይቻላል ብለው ተከራከሩ ሲሉ ከዛ የፈጠፉት መልስ እንዴ በመጀመሪያ ራሱ ቲፒኤልኤፍ ወደ ስልጣን የመጣው በመሳሪያ ኃይል ነው። ለሱ ጥሩ የሆነ ነገር ለሱ የተባረከ ነገር ለምን ለሌሎች ህገወጥ ወይም ሌላ መጥፎ ነገር ነው ይባላል? ህግ በህግ በአገራቸው ውስጥ ለመስራት እስካልቻሉ ድረስ እስቲ ይሄንን ያስረዱ። አንድ ይሄን። ሌላኛው እነኚህ ሰዎች ለምን ጫካ ገብቶ ለመሞት ይፈልጋሉ ብለው አስበዋል? አትችሉም እንደ ሰዎች አትቆጠሩም ተብሎ ስለተከለከሉ ነው? ይህ እንደዚህ አይነት ፖሊሲ እስካለ ድረስ ይሄ መሳሪያ አንስቷል ይሄ መሳሪያ አነሳለሁ ብሎ ዝቷል ብሎ ማስቀረትስ እንዴት ይቻላል? ሰውየው ዝም ብሎ ያሉት እና በመጨረሻ ይሄ እንዳለ ያለምንም እርማት ነው እርምት ነው የተላለፈው እና እንግዲህ ይህ ከፍተኛ በእኔ ግምት በቦታም ላይ በነበሩ ኢትዮጵያኖች ግምት በሶሴት ካናዳ አባላት ግምት ትልቅ የዲፕሎማሲ ስራ የዛንለት የተሰራ ይመስለኛል። ይልቅ እውነት እንግዲህ ለመናገር የገረመንና ትንሽ ያስደነገጠን እናም ያሳፈረን ቅዳሜ ዕለት በፓልቶክ በኩል የመጡት ውርጅብን ሳናስበው በድንገት የመጡብን ውርጅብን ከጠላት ጋር ለመተኛት ከጠላት ጋር ለመገናኘት ከየት መጣ? ምን አወቁ? ምን ተነገረ? አንዱም ጽሁፋችንም አልወጣ ሪፖርቱም አልተባለ። የተሰማችሁ አንድ ነገር ብትኖር ክንፈ አብርሃም የወያኔ እንደዚህ ሰውዬ እዛ መጥቷል የተባለው ነው። እኛ ግዳለ ነው መለስ ዜናዊ ራሱስ ቢመጣ እኛ ሄደን የእኛን ነገር ለመናገር የሚያሳፍርን ነገር አለ እንዴ? የሚረዱትን መንግስት እንደዚህ አይነት ፋሽስታዊ ተግባር በኢትዮጵያ ህዝብ ላይ የሚያደርግ ሀይል ነው የምደግፉት እና አደግፉት። ገንዘብ ለዚህ መንግስት አትስጡ። እርዳታዎች ለህዝብ የሚደርሱባቸው ሌሎች መንገዶችን መመልከት አይከፋል። ይህ ሰብአዊ እርዳታዎችን ኦር ሁማኒቴሪያን እርዳታዎችን እስከዚህ እኛ አንቃወምም። ግን ይህን መንግስት የኢትዮጵያን ህዝብ የሚገድል መንግስት እርዳታ አትስጡ ብለን ስንናገር እና እዛ ቁጭ ብለው ፈጠው መልስ አጥተው ሲመለከቱ ይሄን ማድረግ እኛን የሚያስወቅሰን ነው ወይ? እና ትልቅ ስራ እየተሰራ ይመስለኛል። ለዚህ ትልቁ ምስጋና እኔ እንደ አጋጣሚ ነው በቦታው ላይ የተገኘው፣ ግን ይሄን ላደረጉት ለካናዳ ሶሴት ወንድሞቻችን እና እህቶቻችን ትልቅ ምስጋና እና ክብር ይገባቸዋል። አመሰግናለሁ።
እሺ፣ በጣም አመሰግናለሁኝ ዶክተር ጌታቸው። ወደ ሌሎች ጥያቄዎች ከመሄዳችን በፊት እኔም አንድ ጥያቄ አለኝ። ምናልባት ከወረቀቶት ጋር የሚዛመድ ይሆናል፣ ግን ከዛ በፊት ይቅርታ አድርጉልኝና ቤቱም ዲሞክራሲያ የስለ ኢህአፓ ከዚህ በፊት ከጻፋቸው ትንሽ ላነብ ፈልጋለሁኝ። ይኸውም ዲሞክራሲያ የካቲት 1981 ዲሞክራሲያ ቅጽ 15 ቁጥር 1 ሙሉን አላነበውም፣ አልፎ አልፎ ነው። ምክንያቱም ትንሽ ይረዳናል ለምናደርገው ትግል ሁልጊዜ ተማሪዎች መሆን አለብን እየተማርን ያንን ትምርታችንን በተግባር እየተረጎምን እንደገና እየተማርን ትግላችን ይቀጥላል እናጠናክረዋለን ለዛም ይረዳናል ከሚል ተነስቼ ነው። ይሄ የዲሞክራሲያ ነው። የኢትዮጵያ ህዝብ ንግግሩ ባይ ዘ ዌይ አርስቱ ማዳመጥ ወይስ መዳመጥ ይህ ነው ጥያቄው ይላል። የኢትዮጵያ ህዝብ ንግግሩ በስርዓት የሚደመጥበት ሐሳቡ በውል የሚሰማበት ተቃውሞ በጽሙና የሚታይበት ሸንጎ አደባባይ የትም አግኝቶ ስለማያውቅ የዲሞክራሲ ባህል በታሪክ ላይ ሊደርስበት ከቶ አልቻለም። ምክር የደሃ ነበርሽ ማን ቢሰማሽ የሚለው የቆየ አባባልም ይህንን የሚያመለክት ነው። የባልዮችን ሐሳብ ደግሞ ለመናገር እንኳ ጌታው በተናገሩት ላይ መናገር አይሁንብኝና ጌታው አጣፍተው የተናገሩትን ማስታረቅ አይሁንብኝ እንጂ ወዘተ የሚል መሸምገያ በመጨመር ተጨንቆ ተጠቦ ፍጆታውን በጥንቃቄ ጠብቆ መናገር የግዱ ነው። የልብን መናገር ተናግሮም ሰሚ ማግኘት ይቅርና በዋዛ መታለፍ የማይጠበቅ ነገር ነው። የኢትዮጵያ ህዝብ ምንም እንኳን ከብሔር ብሔር መጠነኛ ልዩነት ቢኖርም ከህፃንነት አስተዳደግ ጀምሮ እንዲጠይቅ እንዲመራመር የሚሰራውን አምኖበት የሚታዘዘውን ገብቶት ይጠቅመኛል ይበጀኛል ብሎ እንዲፈጽም ከስህተቱ በጎውን እንዲማር ከተመክሮው አዲስ መሳ እንዲያፈልቅ አእምሮው ችሎታው በደካው መጠን ይደካ ይወሰን ሳይባል እንዲወነጨፍ ወደ እምንቀታ እንዲቀጥል እንዲጠልቅ ወደ አራያም ውዳራያም የሚችልበት ኑባሬ ባለመኖሩ ስራ ቢጎድል ትዛዝ ባይፈጸም ስህተት ቢሰራ ቢጠየቅ ቢመረምር የሚከተለው ተግዛት ውግዘት ውርደት ዱላ ወዘተ መሆኑን ስለሚረዳ በአእምሮ ፍርሃ ሲያንጨ ልበት ይመሻል ይነጋል። ስለ ዲሞክራሲ ከፋሽስታዊ መንግስት ጋራ እንግዲህ ተመልከቱ ይሄ በሜ የካቲት 81 ነው ያን ጊዜ የደርግ ፋሽስታዊ መንግስት ስለነበረ ስለ ዲሞክራሲ ከፋሽስታዊ መንግስት በላይ የሚሰብክም የሚተችም መኖሩ ይጠራጠራል። ግን አንደበቱ ስለ ዲሞክራሲ የሚያንቆረቁረው መጠን ጣቶቹ ምላጭ እየሳቡ የንጹሃንን ደም ያንቆረቁራሉ። የደርግን እንኳ የሚለውን ሁሉ እንዴት መተርጎም መረዳት እንዳለብን ገና ከጠዋቱ ክብር ዋጋ ከፍለን የተማርነው ቢሆንም ለዲሞክራሲያዊት ኢትዮጵያ እንታገላለን ብለን ደማችንን በማፍሰስ ላይ የምንገኝ ታጋዮች ግን የቃልና የግብርን ተዛምዶ በውል መጠበቅ ይጠበቅብናል። ቃልና ግብር አንድ አካል አንድ አምሳል ሆነው በተዋሃደ ክብረው እስካልተገኙ ድረስ ዲሞክራሲ ዲሞክራሲ እያሉ ላንቃ አስክላቅቅ ብቻ ደርግ ያከፋውን ስም አክሎ ከማክፋት በስተቀረ ዲሞክራሲ ከግብር ጋር ካልሰመረ ሕያው ሆኖ የሰፊውን ሕዝብ ሕይወት አይለውጠውም። ዲሞክራሲያዊ ስርዓት ስር ሰዶ ምድር ቆንጥጦ ሊነሳ ሊያድግ ሊመነድግ የሚችለው ዲሞክራሲያዊ ባህል ላይ ለማቆጥቆጥ ሲቻል ነው። የዲሞክራሲያዊ ባህል መሰረት የሚጣለው ደግሞ ልክስናው ከቤት ይጀምራል። በመጀመሪያ ደረጃ በየድርጅቶቻችን መድረኮችና በገደላዊ ህይወታችን ውስጥ ከዛም ቀጥሎ በመናታግለው የትግሉን ባለቤት በሆነው ሰፊው ህዝብ መካከል ነው። ለቅኑ ህዝባዊ አላማ ነው የምንታገለው ደማችንን የምናፈሰው ዲሞክራሲያዊ መንግስት ለመመስረት ነው ወዘተ ካከበራችሁ የተከፈልን ልጆቻችሁ ነንና የምናዛችሁን ፈጽሙ የምንጠይቃችሁን አድርጉ ይህንን ስሩ ይህንን ፍጠሩ ወዘተ እያልን ታዛዥነትን ብቻ እያስተማርን በጎኑ ደግሞ ሰፊው ህዝብ አዛዥነቱ የትግል ባለቤትነቱን እያረጋገጠን የሚሄድበትን በትግሉ ውስጥ ካለፈው ስርዓት ብቃት ሊያገኝ የሚችልበትን ሁኔታ ልናመቻችለት ካልቻለን ዲሞክራሲያዊ ባህል ሊያቆጠቁጡ የህዝብ ሰፊው ህዝብ የህዝብ ልዕልና የምንለውን እውን ሊሆን አይችልም። ዲሞክራሲያዊ ባህል ሊገነባ የሚችለው ሰፊው ህዝብ የልቤን ብናገር ይህ ይከተለኛል እንዲብተች እንዲባ ባኬስ ይህ ይደርስብኛል ብሎ ሳይሸማቀቅ ለአድርባይነት ራሱን ሳደነድን ለምን ተዳይ ልቡን ሳይዘጋ አዩኝ አላዩኝ ሳይል ተዝናንቶ ኮርቶ ህይወቱን መምራት የሚችልበትን ፈር ሲዝ ነው። ሰፊው ህዝብ የዲሞክራሲ ስብእና ተላብሶ በትግሉ ሂደት ላይ በክንዋኔዎቹ ላይ ለእልና ወረብቦ የሚታይበት ካልሆነ ዲሞክራሲ በቀጠሮ አድሮ ከድል በኋላ ይገኛል የሚባል እልና ላማለኝ በሰማይ ወተቷል ለማይ እንደሚባለው ከመሆን አይዘልም። የዲሞክራሲ ለዛ የሚታወቀው ቃናው የሚታፍጠው በስማ በለው ሳይሆን በቀጥታ ከሰፊው ህዝብ አንድ በስዮታ ከስትንፋሱ ጋራ ሲዋሃር ነው። ለትግሉ ደማችንን ማፍሰሳችን ሰሃ የማይገኝበት እንከን የማወጣለን ርሰት የገነነብን ፍጹማን አያደርገንም። ስንቶች ህብለን መስማትን ስንነቅፍ መቀበልን ስንሳሳት መታረምን አዳምረን ካልተገኘን አውቀንም አላወቅንም ወደ ህዝብ ለእልና የሚወስደውን ሐዲድ እየሳትን ዘመናት ወደ አለሰለሱት ወደ ተለመደው ምድረ ዲያን መሄዳችን እንደማይቀር ታሪክን መጥቀስ አሻም። አመሰግናለሁ። ይሄንን ካልኩ በኋላ ቀድም እንግዲህ ብዙ ነገር ብለዋል ስለ አለው መንግስት ስለ ምርጫውም ብለዋል። እንዳውም አሁን ካነበቡት ጽሑፎች ላይ አንድ ነገር አለ። Although there is a palpable difference in today's parliament to level criticism. As long as the PRDF is going to claim that it has the mandate of the people to rule alone, no matter how far-fetched that claim might be, it is going to cheat an election to bolster its false claim and that it has the mandate of the people, and it's going to find itself and throw the country in a circular argument. ብለው ካቀረቡት እርዳታን ፈልጋለን ብለው ካቀረቡት እንት ላይ ስለ 2010 ኢሌክሽን እንዲጽፉ ያደረጉት ይሄንን ሊያብራሩልኝ ይችላሉ? አመሰግናለሁ።
አው በደስታ ጥሩ ጥያቄ ነው። ይሄ መንግስት አይለቅም ይሰርቃል እና ይሄን ነው ያ እንዳይሆን ከተፈለገ እና እውነተኛ ሰላም በኢትዮጵያ ውስጥ እንዲመጣ ከተፈለገ በሰላም የስልጣን ሽግግር እንዲደረግ ከተፈለገ መሆን አለባቸው ተብሎ የተዘረዘሩት እነኚህ 1, 2, 3, 4, 5 ምክንያቶች ወይም ሁኔታዎች መሟላት አለባቸው ነው። እነኚህ ከተሟሉ ይላል የመጨረሻው to have an agreed upon plan by all major actors in the modalities on the modalities of the 2010 election ይላል። ይሄ ማለት ነው የሚወዳደሩ ድርጅቶች በሙሉ እንግዲህ የሚገኙበት የምርጫ አስፈጻሚ አካል ምርጫ የሚደረግበት ህግና ደንብ ይወሰናሉ ማለት ነው። እና ይሄንን ለማድረግ ፈቃደኞች ነን እስካላችሁ ድረስ እኛ በጣም እንደ ባለውለታዎቻችን እንቆጥራችኋለን እና በረታታችኋለን አድርጉ። ይሄማ ከተቻለ እሰየው ሰውንስ ምን አንገላታ ጦርነት ተደርጎ ህዝብና ንብረት እንዴት ለምን ይወድማል? እና ስለዚህ ይሄ መንግስት እነኚህ ነገሮች ካልተደረጉ ይላል እኮ አትሎንግ አት ብሎ እኮ ነው ይገ ኦልዞ ዘር ኢዝ አ ማን ነው እሱን ቶልድ ተሆነ አትሎንግ አት ይላል ዘ ኤግዘክቲቭ ባዲ ኮንቲኒውስ ቱ ሪጋርድ ኦል ኢንስቲትዩሽንስ አስ ኤክስቴንሽን ኦፍ ዘ ጋቨርንመንት ኤንድ ዘ ኢንስትሩመንት ኦፍ ኮንትሮል ኖ ኢፌክቲቭ ፓወር ሼሪንግ ኢዝ ኮንሲቨብል ይላል በአንድ በኩል። As long as EPRDF is going to claim የህዝቡን ማንዴት አለኝ ካለ ይሰርቃል ወይ መንግስትን የሶፍቱን ክፍሎች የህግ አውጪው የህግ አፈጻሚው እና ኤግዘክቲቭ እስከ መለየት እስካልተቻለና ነፃነት እስከሌላቸውና የህግ ክፍሎች በመንግስት የሚታዘዙ እስከሆነ ድረስ ነፃ ሩታዊ ምርጫ ሊደረግ አይችልም። ይህ እንዲደረግ ያው እንግዲህ ሁሉም እስረኞች ይፈቱ፣ ሁሉም ድርጅቶች ህጋዊ ይሁኑ፣ ሰብአዊ መብት ይከበር፣ ነፃ ጋዜጦች ይፈቀዱ፣ ሲቪክ ሶሳይቲስ በሰላም ለመስራት ይቻሉ፣ ምን የብሔራዊ እርቅ ጥያቄ። ይሄ የብሔራዊ እርቅ ጥያቄ ደግሞ ብዙ ጊዜ የተደፈፈበት ነው። ኢህአፓ ራሱ አባል የሆነበት ህብረት ስንት ጊዜ ነው? አሁን በቅርብ ጊዜ እንኳ ይሄ የሶማሊያ ጦርነት ሲደረግ ካቀረባቸው 10 ነገር ማለት ነው ዲማንዶች ወይም ጥያቄዎች ውስጥ ሁለቱ በዚህ በናሽናል ሪኮንሲሊየሽን በመጠራ ጉባኤ ላይ ነው። እነኚህ ሁሉ ተደርገው ሁሉም ፓርቲዎች ያሉበት የምርጫ ሂደት እንዲወሰድና ይደረግ የሚል ነው። ይሄን በፖሲቢል እነሱ እስካሉ ድረስ ምን እንርዳ ብለው እስከቀረቡ ድረስ ይሄን ነው የምታደርጉት በሚል ነው እንጂ በእምነት ደረጃ ይሄ መንግስት አይነቅም የሚለው ነው በዚህ ወረቀት ውስጥ ለመስጠት የተሞከረው። ግን እና እሱ እንዲለቅ ግፊት ያስፈልጋል። በዚህ ውይይት ላይ አንድ ጊዜ የዚህ የሳውት አፍሪካ ጉዳይ ተነስቶ ነበር። የሳውት አፍሪካ ጉዳይ ማለት ይሄ አፓርታይድ እንዴት ማለት ነው ኤኤንሲ ከአፓርታይድ ጋር እንዴት ተነጋገረ በሚል ኤኤንሲ ከአፓርታይድ ጋር የተነጋገረው የአፓርታይድ መንግስት ሳይወድቅ ነው። የፒተር ቦታ መንግስት በዓለም አቀፍ ፕሬሸር ማለት ድሮ ሊደግፉት የነበሩት በተለይ ኮንስትራክቲቭ ኢንጌጅመንት በሚለው የአሜሪካና የእንግሊዝ መንግስቶች በጣም ይደግፉት ስለነበረ ለመቆየት ችሏል። እና ግን በዚህ በአሜሪካና በእንግሊዝ ውስጥ የተካሄዱት እንቅስቃሴዎች ዩኒቨርሲቲዎች ሳውዝ አፍሪካ ውስጥ ኢንቨስት ያደረጉትን ዳይቨስት እንዲያደረጉ፣ ኩባንያዎች እዛ ኢንቨስት ያደረጉት ዳይቨስት እንዲያደረጉ፣ ከሳውዝ አፍሪካ ጋር ብዝነስ የሚሰሩት ማንኛውም ኩባንያዎች ቦይኮት እንዲደረጉ፣ የአሜሪካ ህግ አውጪዎች እዛ ሳውዝ አፍሪካ ኤምባሲ ሄደው ኮንግሬስሜን ሴኔተርስ በየተራ ይታሰሩ ነበር በሩን በመዝጋት ሰልበተን ስነራታቸውን በር ላይ በማሰር። እነኚህ ሁኔታዎች እነኚህን አገሮች አስገደዷቸው። የአሜሪካን መንግስትና የእንግሊዝ መንግስት ራሳቸውን ከአፓርታይድ መንግስት እንዲገነጥሉ እና ፕሬሸር እንዲያደርጓቸው እና ሳንክሽን በዩናይትድ ኔሽን ደረጃ የኢኮኖሚ ማዕቀብ እንዲደረግባቸው ሁሉ ተገፋ። ያ ሲሆን የፒተር ቦታ መንግስት ለመቋቋም አልቻለም። ስለዚህ ያኔውኑ ያደረገው ነገር ምንድን ነው? ኤኤንሲን፣ ፒኤፒ ፓን አፍሪካ ኮንግሬስን፣ የሳውዝ አፍሪካ ኮሚኒስት ፓርቲን ህጋዊነት አወቀ። ከዛ ቀጠለና ኔልሰን ማንዴላ ፈታ። ይሄ ለተወሰነ ጊዜ ለሁለት አመት ለአንድ አመት ያህል አንድ አመት ከምናምን ጊዜ ያህል የፒተር ቦታ መንግስት ያው ከኤኤንሲ ጋር እየተነጋገረ ኔጎሽት እያደረገ ማለት ነው ያስተዳድር ነበር ሀገሪቱ። ኋላ ምርጫ ተደረገ። ኤኤንሲ ራሱ ማለት የናሽናል ፓርቲ በፒተር ቦታ የሚመራው ራሱ ምርጫ ውስጥ ገባ። ባይገርማችሁ 20% ቮት ነው አግኝቶ የዚህ አገር የብሔራዊ መንግስት ውስጥ በማይኖሪቲ የገባው። አንዳንድ ሰዎች እንኳን ይሄንንም እያጣመሙ ሲጽፉት አይቻለሁ። ይቻላል፣ እየተዋጉ መነጋገር አለ። ይሄንን እዛው ለጊዜው እዛው ላይ ላቁሞ እና ጥያቄም ከተነሳበት ደስ ብሎ ላብራራ እችላለሁ። ግን ዋናው ነገር ይሄ መንግስት ይሰርቃል ግን እናንተ እንችላለን ካላችሁ እንግዲህ እንዳይሰርቅ ለማድረግ እነኚህ ሁኔታዎች ተሟርተው ስለ ምርጫው ሁሉም ደግሞ በጋራ ይወስኑ እንጂ የተወሰነ ውሳኔ ተሰጥቷቸው ወይ የቲፒኤልኤፍ መንግስት ባስቀመጠው